تعرفنا معنا قال نقولها نصور على خياتي.
ايه يا امريكا دمز راديو طابيا نو بهاولت بها 5 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 30 2012 ዓመተ ምህረት ዝግጅታችን ጀመረ። የፌዴሬሽን ምክር ቤት በትግራይ ክልላዊ ምርጫ ላይ
የትግራይ ክልላዊ መንግስት ምክር ቤት አስፈጻሚ አካል እና ምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ቁጥር 351 ዝባር ምርጫ ሰው የተለፈተው ውሳኔዎች እና የፈጸማቸው ተግባራት ከህገ መንግስት ጋር የሚቃረኑ በመሆናቸው በህገ መንግስት አንቀጽ 9 ንዑስ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጠኑ እና ተፈጻሚነት የሌላቸው ናቸው በማለት በኢፌዴሪ ህገ መንግስት አንቀጽ 8 መሰረት የኢፌዴሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ አቅርቧል።
የምክር ቤቱ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ናቸው። የትግራይ ክልል የኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ ምላሽ ሰጥተዋል።
ከመጀመሪያም ጀምሮ ይህንን ምርጫ ስንጀምረውና ሲያልቅን እውቅና መስጠት ካለበት የትግራይ ህዝብ ነው የወሰነው። የትግራይ ህዝብ ነው የተገበረው፣ የትግራይ መንግስት ነው። ስለዚህ በዚህ ደረጃ ምርጫው ታማኒነትና ነጻ፣ ፍትሐዊ፣ ዴሞክራሲያዊ እንዲሁም ሰላማዊ መሆኑንና አለመሆኑን አጠቃላይ ሂደቱን እየተከታተለ ያለ ሂደቱን እየተገበረው ያለ ተቃሚው አካል የትግራይ ህዝብ ስለሆነ በዚህ ደረጃ መታየት ያለበት የማንም ይሁንታ መጠየቅ አያስፈልግም።
ሙሉ ዘገባውን ከዜና በኋላ ታዳምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የትግራይ ብሔራዊ ክልላዊ መንግስት የሥራ አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከሕገ መንግስቱ ጋር የሚቃረኑ መሆናቸውን የፌዴሬሽን ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ በየነ። በዚህም መሠረት በሕገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሠረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው ሲል በሙሉ ድምፅ መወሰኑ ተገልጿል። በዚሁ በዛሬው የፌዴሬሽኑ ምክር ቤት ውሳኔዎች ላይ የትግራይ ክልላዊ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ለቪኦኤ ማምሻውን በሰጡት ቃል ውሳኔው ምክር ቤቱ በትግራይ ህዝብ ላይ ያለውን የመረረ ጥላቻ ያሳየ ነው ብለዋል። በዛሬው የፌዴሬሽን ምክር ቤት አስቸኳይ ጉባኤ ላይ የተጠናቀሩ ዘገባዎችን በዚህ ምሽት ይዘናል። ከዜናው ክፍለ ጊዜ ቀጥሎ ይቀርባሉ። አንድ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልን ጨምሮ በአንድ መዝገብ የተከሰሱ 24 ሰዎች በዋስ እንዲለቀቁ የኦሮሚያ ልዩ ዞን ፊንፊኔ ዙሪያ ሱሉልታ ወረዳ ፍርድ ቤት ወስኗል። ፍርድ ቤቱ ትናንት ነሐሴ 29 2012 ዓ.ም ተመረጠ ባስቻለው ችሎት እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ መወሰኑን የተከሳሾቹ ጠበቃ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሚያ ልዩ ዞን ፍንፍኔ ዙሪያ ሱሉልታ ወረዳ ፍርድ ቤት ትናንትና በዋለው ችሎት በአንድ መዝገብ ላይ 24 ግለሰቦችን በ10,000 ብር ዋስትና እንዲለቀቁ ውሳኔ ሰጥቷል። የኦሮሞ ነጻነት ግንባር ስራ አስፈጻሚ ማዕከላዊ ኮሚቴ አባልና በየደረጃ ካሉ አመራር መካከል አቶ ከነሳ አያና፣ አቶ ሚካኤል ቦረን፣ ዶክተር ሽጉጥ ገለታ፣ ኮሎኔል ገመቹ አያና፣ አቶ ለሚ ቤኛ፣ አቶ ዳዊት አብደታና ሌሎች ተከሳሾች በዋስ እንዲፈቱ ተወስኗል ብለዋል ጠበቃቸው አቶ ከድር ቡሎ። በፍርድ ቤቱ የነበረውን ክርክርም አብራርቷል።
አቃቢክ 15 ተጨማሪ ጊዜ ይሰጠን የሚል ጥያቄ ነው ያቀረበው። ያ የተሰጠው ጊዜ አልቆ 14ኛ ቀን ላይ ነው የደረሰን የምል ነው እኛ ያለው። ምንድነው? አንደኛ ፖሊስ አቃቢክ አብሮ የሚሰሩት ስለዚህ አቃቢክ አላወቅኩም ብሎ አያስገድንም። ምክንያቱም ችሎ ለምንድን ነው ያለው? አቃቢክ አናውቀውም ነበራል። እኛ ቀረው ነው ምንድነው? እንኳንስ እንደዚህ የአገሪቷ በተለይ በኦሮሞ ፖለቲካ ውስጥ የኦሮሞ የትግል መሰረታዊ ናቸው የሚገመቱትን ህዝቡ ትልቅ ጆሮ ሰጥቶ የሚያዳምጣቸው ይቅርና ተራውንም ወንጀል ቢከሰት አቃቢክ ሳያውቀው የሚደረግ ነገር የለ። ይህን አላወቅኩም የምለው አግባብ አይደለም፣ መደረግ አለበት የምለውን ጥያቄ አቀረብን። ፍርድ ቤቱ ይህንን ተመልክቶ የስነ ስርዓት ህጉንና ህገ መንግስቱን አንቀጽ 17ና 19 በመጥቀስ አቃቢክ የቀረበው ጥያቄ ውድቅ እንዲደረግ ብሎ በ10,000 ብር ዋስ እንዲለቀቁ።
የሱሉልታ ወረዳ ፍርድ ቤት ከዚህ ቀደም ነሐሴ 25 2012 ዓ.ም በዋለው ችሎት ፖሊስ ታሳሪዎቹን ለነሐሴ 29 2012 ዓ.ም ፍርድ ቤት እንዲያቀርብ ለኦሮሚያ ፖሊስ ኮሚሽንና ለቡራዩ ከተማ ማረሚያ ቤት ትዕዛዝ ብሰጥም ትናንትና ግለሰቦቹን አላቀረበም ብለዋል የህግ ጠበቃቸው። ፍርድ ቤቱ የግራ ቀኝ ክርክርን ካዳመጠ በኋላ ለተከሳሾቹ የዋስትና መብት ፈቅዷል ሲሉ ተናግረዋል። አቶ ከድር ቡሎ ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ ብቻ 950 ሰው ለኮሮና ቫይረስ መጋለጡን የጤና ሚኒስቴር ማምሻውን ባወጣው የክትትል ሪፖርት አስታውቋል። ዝርዝሩ እንደሚያሳየው ከፍተኛው ቁጥር የተመዘገበው አዲስ አበባ ውስጥ ሲሆን 324 ሰው፣ በኦሮሚያ 249፣ በትግራይ 101 ሰው ተጋልጧል። ከመቶ ያነሰም ቢሆን ከፍተኛ ቁጥሮች በደቡብ፣ በአማራ፣ በሲዳማ፣ በአፋር፣ በጋምቤላ፣ በሐረሪ፣ በቤኒሻንጉል ጉሙዝ፣ በሶማሌ ክልሎችና ድሬዳዋ ውስጥ ተመዝግበዋል። በአሁኑ ጊዜ ኢትዮጵያ ውስጥ በአጠቃላይ 35791 ሰው የኮቪድ-19 ህመም ላይ እንደሚገኝና 21102 ሰው ከህመሙ ማገገሙ ተገልጿል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ያለፉ 17 ህይወቶችን ጨምሮ እስካሁን 897 ሰው በኮቪድ-19 ምክንያት መሞቱን የጤና ሚኒስቴሩ የዛሬ ሪፖርት አመልክቷል። ይህ በእንዲህ እንዳለ ህንድ ውስጥ ቁጥሩ ወደ 86500 የሚጠጋ ሰው ዛሬ ብቻ ለኮሮና ቫይረስ መጋለጡ ተዘግቧል። በዚህም መሰረት የህንድ የኮቪድ-19 ተጋላጭ ቁጥር ከ4 ሚሊዮን በላይ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። አሁን ባለው ሁኔታ ከህንድ የበለጠ የኮሮና ቫይረስ ተጋላጭ ቁጥር ያላቸው ዩናይትድ ስቴትስ እና ብራዚል ሲሆኑ ዩናይትድ ስቴትስ ውስጥ 6,200,000፣ ብራዚል ውስጥ 4,092,000 ሰው ኮሮና ቫይረስ ተላልፎበታል። ሜክሲኮ ውስጥ ኮቪድ-19 እያደረሰ ባለው የከፋ ጥፋትና ሞት ምክንያት በአንዳንድ አካባቢዎች ቫይታል ስታቲስቲክስ መዝጋቢ መስሪያ ቤቶች የሞት ማረጋገጫ የምስክር ወረቀት መጨረሳቸው ተነግሯል። በኮቪድ-19 ምክንያት ዩናይትድ ስቴትስ ውስጥ 187,768 ሰው፣ ብራዚል ውስጥ 128,502 ሰው፣ ህንድ ውስጥ 69,561 ሰው ይህ ዘገባ እስከተጠናቀረበት ሰዓት መሞቱን ጃንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በዚህ ሳምንት መጀመሪያ ላይ ሜክሲኮ ውስጥ 1,320 የጤና ባለሙያዎችና ሰራተኞች በኮቪድ-19 መሞታቸውን አምነስቲ ኢንተርናሽናል አመልክቶ ይህ ቁጥር በማንም ሌላ ሀገር ከተመዘገበው በላይ እንደሆነ ገልጿል። በዓለም ዙሪያ እስካሁን በኮቪድ-19 ምክንያት የሞቱ የጤና ባለሙያዎች ቁጥር ቢያንስ 7,000 እንደሚሆን አምነስቲ አክሎ አስታውቋል። በአንድ ወቅት የኮሮና ቫይረስን መዛመት ተቆጣጠረች ተብሎ በተነገረባት ደቡብ ኮሪያ እንደገና የማንሰራራት አዝማሚያ እያሳየ ሲሆን ዛሬ በሀገሪቱ ውስጥ ከተመዘገበው 168 አዲስ ተጋላጭ 115ቱ የሚገኙት ዋና ከተማይቱ ሶል ውስጥ እንደሆነ መንግስቱ ገልጿል። በሌላ በኩል ለኮሮና ቫይረስ መከላከያ የሚሆን ደህንነቱ የተረጋገጠና ውጤታማ ክትባት በስፋት ጥቅም ላይ ለመዋል እስከ መጪው የአውሮፓ ዓመት አጋማሽ ላይ ደርስ እንደሚችል የዓለም የጤና ድርጅት አስታውቋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
ሰው ክትባቱ ፈጥኖ ሊደርስልን ነው የሚለውን ጉጉትና ተስፋ በልክ እንዲያደርገው የጤና ባለስልጣናት እየመከሩ ናቸው። በጤና ላይ አደጋ የማያስከትልና በደንብ ውጤት የሚያመጣ ክትባት እንደዚህ በይድረስ ተቻክሎ መስራት የሚሆን አይደለም፣ ጊዜ ይጠይቃል እያሉ ነው። የዓለም የጤና ድርጅት ክትባት ፍለጋው በተገቢው መንገድ የማከናወኑ ሂደት በደንብ እየተራመደ እንደሆነ እየገለጸ ነው። ከ6-9 የሚደርሱ ክትባቶች በአሁኑ ጊዜ ሶስተኛ ምዕራፍ የሰው ላይ ሙከራ ደረጃ ላይ እንዳሉን ያመለከተው በእነዚህ በጥንቃቄ በተዘጋጁ ሙከራዎች በሺዎች የተቆጠሩ ሰዎች እየተሳተፉ መሆናቸውን የዓለም የጤና ድርጅት ቃል አቀባይ ማርግሬት ሃሪስ አመልክተዋል። የኮሮና ቫይረስ ክትባት ጥቅም ላይ እንዲውል ከመፈቀዱ በፊት የጤና ስጋት የማያስከትልና ቢያንስ በሙከራው ከሚሳተፉት 50% ከቫይረሱ መከላከል መቻሉ መረጋገጥ አለበት ሲሉ አሳስበዋል። አያይዘውም በተጨባጭ ያለውን ሁኔታ ካየን ከመጪው የአውሮፓውያን 2021 አጋማሽ በፊት በስፋት ክትባት ለሕዝብ መስጠት ይጀምራል ብለን አንጠብቅም ነው ያሉት። በመቀጠልም የዓለም የጤና ድርጅት ቃል አቀባይ ለቪኦኤ በሰጡት ቃል መንግስታት ክትባት መቼ በአጣዳፊ ሁኔታ ወይም ለአጠቃላይ ጥቅም እንደሚያውሉ ደብሊዎቹ አይደለም የሚነግራቸው፣ የየራሳቸውን ውሳኔ መውሰድ አለባቸው ብለዋል። ነገር ግን ይሄን ወረርሽኝ ድራሹን የሚያጠፋ ክትባት እየደረሰ ነው ብሎ ለህዝብ ያልሆነ ተስፋ መስጠት እንደማይገባ እናስጠነቅቃለን ብለዋል።
What we've been saying over and over is nobody should be sitting there waiting for the magic bullet.
ደግመን እንደምንናገረው ማንም ቢሆን ክትባት ይሄን ሁሉ ችግር ይፈታል ወይም የሆነ ተአምረኛ መድኃኒት ይገኛል በሚል ቁጭ ብሎ አንዳች የአስማት መፍትሄ ሊጠብቅ አይገባውም። አሁን ማድረግ የሚገባን የቫይረሱን መዛመት ሊገቱ የሚችሉ ተግባራት ቋሚ ልማድ አድርገን ያለማቋረጥ መፈጸም ነው። እነዚህ እጆችን መታጠብ፣ በአካል አለመቀራረብና የአፍና የአፍንጫ መሸፈኛዎችን ማድረግ ነው።
ሀገሮች ሁሉ በክትባት ፍለጋው ስራ ተባብረው መስራት እንዳለባቸውም ያለሙ የጤና ድርጅት ቃል አቀባይ አሳስበዋል።
አመሰግናለሁ ሊሳንም ቆንጅትንም። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። በአፍጋኒስታን መንግስትና በአማጺው ታሊባን መካከል ለረጅም ጊዜ ሲጓተት ቆይቷል የተባለውን ድርድር ለመጀመር ያስችላል በተባለ እርምጃ ታሊባን ልዑካኑን ወደ ካታር መላኩን አስታውቋል። ዶሃ ላይ ይካሄዳል የተባለው ድርድር መቼ እንደሚጀመር ባይገለጽም የእስረኞች ልውውጥን የሚያካትተው ንግግር በዚህ ሳምንት መልክ ይይዛል ተብሎ ይጠበቃል ተብሏል። ይኸው የታሊባን ቡድን በቅርቡ ወደ ፓኪስታን ተጉዞ በሰላም ጉዳይ ላይ መነጋገሩ ተገልጿል። ዋናው የአፍጋኒስታን የተደራዳሪዎች ቡድን ዛሬም ያለው እዚያው ካቡል ውስጥ ሲሆን፣ አመቻቹ ቡድን ግን ካታር ዋና ከተማ ዶሃ መግባቱ ተዘግቧል። በዩናይትድ ስቴትስ ኦሬገን ግዛት ፖርትላንድ ከተማ አንዳንዴም ሁከት እየቀላቀለ ለመቶ ቀናት በዘለቀው ጸረ ዘረኛነትና የፖሊስ ጭካኔን የሚቃወም ሰልፍ ላይ የተሳተፉ 27 ሰዎችን ፖሊስ ትናንት ሌሊቱን ይዞ አስሯል። ፖሊስ በያዛቸው ሰዎች ላይ በከፈተው ክስ ሰልፈኞቹ ከሰፈሩባቸው አካባቢዎች እንዲነሱ ይሰጣቸው የነበሩ ትዕዛዞችን ባለማክበር፣ በመኮንኖች ላይ የተለያዩ ቁሳቁስ በመወርወር፣ የፖሊስን እንቅስቃሴ በመረበሽና ስርዓት በማጣት በሕግ እንደሚጠይቃቸው አስታውቋል። ፕሬዚደንት ዶናልድ ትራምፕ ባለፈው ወር በወሰዱት እርምጃ ፌዴራል ኃይሎችን ወደ ፖርትላንድ ልከው ነበር። ፕሬዚደንቱ ባለፈው ረቡዕ በፈረሙት አንድ ማስታወሻ ፖርትላንድን ጨምሮ ስርዓት ጠፍቶባቸዋል ካሏቸው ከተሞች ላይ የፌዴራል መንግስቱን የገንዘብ ድጎማ እንደሚቆርጡ ዝተዋል። የመጪው ፕሬዝደንታዊ ምርጫ ተፎካካሪያቸው ጆ ባይደን ፕሬዝደንቱ በንግግሮቻቸው ሁከትን ያጭራሉ ወይም ያባብሳሉ ሲሉ ወቅሰዋቸዋል። በሜዲቴራኒያን ባህር ግሪክና ቆጵሮስ የይገባኛል ጥያቄ አንስተው በከለሉት አካባቢ ጉዳይ ላይ ወደ ድርድር ካልገቡ የብረቱ መዘዞችን መጋፈጥ ይጠብቃቸዋል ሲሉ የቱርክ ፕሬዝደንት ራሲፕ ታይብ ኤርዶዋን ዝተዋል። ወይ የፖለቲካና የዲፕሎማሲ ቋንቋ ይገባቸዋል አለም እጅግ የሚያሳምም ጊዜ ተጠብቃቸዋል ብለዋል ኤርዶዋን ዛሬ ኢስታንቡል ውስጥ አንድ ሆስፒታልን መረቀው ሲከፍቱ ባደረጉት ንግግር። በነዳጅና ጋዝ የከበሩ መሆናቸው የሚነገርላቸውን አካባቢዎች ግሪክና ቆጵሮስ የኛ ነው ሲሉ በካርታ የከለሉ ሲሆን፣ የግሪክና ቆጵሮስም የቱርክም የባህርና የአየር ኃይሎች በአካባቢው መስፈራቸው ታውቋል። ግሪክም ቱርክም የአውሮፓ ህብረት አባል ሀገሮች ናቸው። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 30 2012 ዓመተ ምህረት ምሽት ፕሮግራም ነው።
እኔ መጀመሪያ አንድ ፍጹም የማልስማማበትና ጆ ባይደን በቅርቡ ነው ከወር በፊት የተናገረው አለ ትራምፕ ዘረኛ ነው የሚለው ፍጹም መጀርሰዋል። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው።
የፕሬዚዳንት ዶናልድ ትራምፕ ደጋፊ የሆኑ የኒውዮርክ ከተማ ነዋሪ ትውልደ ኢትዮጵያ አቶ ተድላ አስፋው ናቸው። በሁለተኛው አጋማሽ ሀሳባቸውን ያካፍሉናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን።
የፌዴሬሽን ምክር ቤት በአሁን ወቅት በትግራይ ብሔራዊ ክልላዊ መንግስት በወጡ ህጎች መሰረት እየተካሄዱ የሚገኙ የምርጫ ቅስቀሳዎች እንዳልተደረጉ የሚቆጠሩ ናቸው ሲል ዛሬ ውሳኔ ያሳለፈ። የምርጫ ኮሚሽን ማቋቋምም የህገ መንግስቱን ድንጋጌ የሚጥስ ነው አለ። መለስካቸው አማሃ ዘገባለው።
ውሳኔውን አመሻሹ ላይ በጽሁፍ ያሰራጨው የኢትዮጵያ ፌዴሬሽን ምክር ቤት የትግራይ ብሔራዊ ክልላዊ መንግስት ባወጣው ህግ የምርጫ ኮሚሽን ማቋቋሙ ህገ መንግስቱን የሚቃረን መሆኑን አስታውቋል። አክሎም የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ያሳለፏቸው ውሳኔዎችና የፈጸሟቸው ተግባራት ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ 9 ቁጥር 1 መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት የፌዴሬሽን ምክር ቤት በሙሉ ድምጽ የመጨረሻ ውሳኔውን አስተላልፏል ሲል የጽሑፍ መግለጫው አጠቃሏል። የፌዴሬሽን ምክር ቤት በዝግ ስብሰባ ለመቀመጥ ጋዜጠኞች ሳይወጡ በፊት በምክር ቤቱ የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አማካይነት የቀረበለት የውሳኔ ሐሳብ ዝርዝርም ተመሳሳይ ነበር። የውሳኔውን ሐሳብ ለቋሚ ኮሚቴው በዝርዝር ያቀረበው የህገ መንግስት ጉዳዮች አጣሪ ጉባኤ ሲሆን የቋሚ ኮሚቴው ጻፊ አቶ ወርቁ አዳሙ በንባብ አቅርበውታል።
የትግራይ ብሔራዊ መንግስት ያወጣው ምርጫ አዋጅ ቁጥር 350 ህዝባር 2012 ከህገ መንግስቱ አንቀጽ 55 መጋር ይቃረናል በማለት በኢትዮጵያ ህገ መንግስት አንቀጽ 84 መሰረት የኢትዮጵያ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበትን የውሳኔ ሀሳብ አቅርቧል። ሁለተኛ፣ የትግራይ ብሔራዊ መንግስት የምርጫ አዋጅ ቁጥር 355/2012 መሰረት አድርጎ የምርጫ ኮሚሽን ማቋቋሙ በህገ መንግስቱ አንቀጽ 102 ለብሔራዊ ምርጫ ቦርድ የተሰጠውን ስልጣን ይጥሳል በማለት በኢትዮጵያ ህገ መንግስት አንቀጽ 84 መሰረት የኢትዮጵያ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ አቅርቧል። ሶስተኛ፣ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት አስፈጻሚ አካላትና የምርጫ ኮሚሽን ምርጫን በሚመለከት ያወጣው የምርጫ አዋጅ ቁጥር 351/2012 ያሳለፋቸው ውሳኔዎችና የፈጸማቸው ተግባራት ከህገ መንግስት ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት እንዳልተደረጉ የሚቆጠሩ የማይጠኑ እና ተፈጻሚነት የሌላቸው ናቸው በማለት በኢፌድሪ ህገ መንግስት አንቀጽ 84 መሰረት የኢፌድሪ ፌዴሬሽን ምክር ቤት የመጨረሻ ውሳኔ የሚሰጥበት የውሳኔ ሀሳብ አቅርቧል።
የምክር ቤቱ መግለጫ እንደሚለውም የትግራይ ዴሞክራሲያዊ ፓርቲ፣ የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ለምክር ቤቱ ያቀረቧቸውን ቅሬታዎች በመጥቀስ የትግራይ ክልል እያካሄደ ካለው ህገወጥ ምርጫ ጋር ተያይዞ በዜጎች ላይ እያደረሰ ያለው የሰብአዊ መብት ጥሰትና በህገ መንግስቱ የተረጋገጡ መብቶችን አለማክበር ተቀባይነት እንደሌለውም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው የትግራይ ምርጫ እውቅና የሚሰጠው ከህዝቡ እንጂ ከማንም አካል አይደለም በማለት ምላሽ ሰጥተዋል። እንዲሁም የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለውን የመረረ ጥላቻ ያሳየ ነው ብለዋል። ሙልጌታ አነጋግሯቸዋል። ተከታዩን ዘገባ ያስደምጠናል።
የፌዴሬሽን ምክር ቤት በዛሬው ዕለት ያካሄደው አስቸኳይ ጉባኤና ያሳለፈው ውሳኔ አስመልክቶ የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ በጉዳዩ ላይ የመንግስታቸውን አቋም ምላሽ ሰጥተዋል። የትግራይ ክልል መንግስትና የክልሉ ምክር ቤት አጀንዳው በማይታወቅበት ስብሰባ አንሳተፍም ብሎ መጀመሪያውንም ያልተቀበለው ጉባኤ ነበር ብለዋል። የዛሬው የፌዴሬሽን ምክር ቤት ውሳኔ ምክር ቤቱ ለትግራይ ህዝብ ያለው የመረረ ጥላቻ ያሳየበት ነው ማለትም ከሰዋል።
የዛሬው ስብሰባ እንግዲህ ዋናው የውይይቱ ማዕከል የነበረው የትግራይ ምርጫን በተመለከተ ነው ማለት ነው። በዚህ ያስተላለፉት ውሳኔ ምርጫ አጠቃላይ ህገ መንግስታዊ ነው የሚል ነው ማለት ነው። ይህንን የሚሉበት ሞራል እናሳላቸው ወይ ነው የሚለው እዚህ ጋር መነሳት ያለበት። ምክንያቱም በፌዴሬሽን ምክር ቤቱ ህገ መንግስቱን በጠራራ ፀሐይ ቀዶ ጥሎ፣ ነገር ግን ህገ መንግስቱን ይከበርልኝ፣ ህገ መንግስቱን አስከብራለሁ፣ መብቴን ይከበርልኝ፣ መብት የተሰጠኝን የተጎናጸፍኩትን መብት ተግባራዊ ያደርጋለሁ ብሎ ለሚታገል ህዝብ ህገ መንግስታዊ ነው የሚልበት በምን ስሌት ነው? በጣም የሚገርም ነው ማለት ነው። ስለዚህ ህገ መንግስታዊ ነው ለማለት ሞራልም ስብዕናም እንደሌላቸው አስረግጠው ማወቅ አለባቸው የሚል እምነት ነው ያለን ፌዴሬሽን ምክር ቤት የወሰነው ማለት ነው። ይህንን ውሳኔ ከምን የመነጨ ነው የሚለውን ነገር ግን ማየት ጠቃሚ ይመስለኛል። ምክንያቱም ፌዴሬሽን ምክር ቤቱ አጠቃላይ በትግራይ ህዝብ ላይ ያለው ጥላቻ ቁልጭ ብሎ የታየበት ሁኔታ ነው ያለው።
በትግራይ ምርጫ ከ2.74 ሚሊዮን በላይ መራጮች የሚሳተፉበትና መንግስታቸው ደግሞ በወሰዱት ካርድ ለመሰየም እየተሳተፉ ላሉ ምክር ቤቱ ጥላቻውን ያሳየበት ነው ብለዋል። ይህ ምርጫ እውቅና የሚሰጠውና ተቀባይነቱ የሚያረጋግጠውም የትግራይ ህዝብ እንጂ ሌላ አካል አይደለም በማለትም ተችተዋል።
ምርጫን በተመለከተ በዋነኝነት የህዝብ ታማኝነት የሚረጋገጥበት የመጀመሪያውና የመጨረሻውን እውቅና የሚሰጠው የትግራይ ህዝብ ነው። ምክንያቱም ፌዴሬሽን ምክር ቤቱ እኮ ህገ መንግስታዊ በሆነ መንገድ ምርጫ ያራዝመዋል። ህገ መንግስታዊ በሆነ መንገድ ምርጫ ያራዘመ አካል በትግራይ ክልል ውስጥ እና በትግራይ ህዝብ ውሳኔ በህገ መንግስታዊ መንገድ ምርጫ በሚካሄድ ላይ ይሁንታ ይሰጣል ማለት ይሄ ሊሆን ስለማይችል ማለት ነው። ስለዚህ ከመጀመሪያም ጀምሮ ይህንን ምርጫ ስንጀምረው እና ሲያልቅን እውቅና መስጠት ካለበት የትግራይ ህዝብ ነው የወሰነው። የትግራይ ህዝብ ነው የተገበረው፣ የትግራይ መንግስት ነው። ስለዚህ በዚህ ደረጃ ምርጫውን ታማኒነትና ነጻ፣ ፍትሐዊ፣ ዴሞክራሲያዊ እንዲሁም ሰላማዊ መሆኑንና አለመሆኑን አጠቃላይ ሂደቱን እየተከታተለ ያለ ሂደቱን እየተገበረው ያለ ጠቃሚው አካል የትግራይ ህዝብ ስለሆነ በዚህ ደረጃ መታየት ያለበት የማንም ይሁንታ መጠየቅ አያስፈልግም።
በትግራይ ክልል የፖለቲካ ፓርቲዎች እንዳይንቀሳቀሱ እየተደረገ ነው፣ እንዲሁም የሰብአዊ መብት ጥሰት አለ ስለተባለው ለወይዘሮ ሊያ ጠይቀን በክልሉ ሁለት አይነት የፖለቲካ ፓርቲዎች አሉ ብለው፣ አንዱ የትግራይ ህዝብ የራስን እድል በራስ የመወሰን መብት እንዲከበር የሚታገሉ እንዲሁም ደህንነቱ እንዲረጋገጥ የሚሰሩ አሉ፣ በሌላ በኩል ደግሞ የትግራይ ህዝብ ጥቅም አሳልፈው የሚሰጡና የህዝቡ ደህንነት አደጋ ላይ ለመጣል የሚሰሩ አሉ። እነዚህ ናቸው ህዝቡ ስለማይቀበላቸው በሬ ወለደ መረጃ የሚነዙት ብለዋል።
በፌዴሬሽን ምክር ቤቱ ግን ለምን አጀንዳ ሆነ ስንል ግን ሁሉም ነገር ለትግራይ ህዝብ ለማንበርከክና የትግራይ መንግስት ለማንበርከክ በሚደረግ ጥረት ላይ ይጠቅመኛል የሚሉት አካል ሁሉም ስለሚሰበስቡ እነዛም አካላት የእነሱ አጫፋሪዎች ሆነው እዛ መምጣታቸው በራሱ በጣም ትልቅ ውርደት ነው። የትግራይ ህዝብ ይወክላሉ ብለ ለመገመትም በጣም አስቸጋሪ ሆኗል። በዚህ በዚህ ደረጃ ሲረዱት መልካም ነው የሚል ሀሳብ ነው ያለ።
ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም።
አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተከታዩ ዝግጅት ከህዝባዊ ወያነ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ አባልና ከፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ጋር የተደረገ ቃለ መጠይቅ ነው። ያነጋገረቻቸው አዳነች ፍስሐዬ ናት።
በትግራይ የሚካሄደውን ምርጫ መሰረት በማድረግ በምርጫው የሚሳተፉ አዲስ የፖለቲካ ድርጅቶችን ስናነጋግር ቆይተናል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋን ማነጋግረን ባለፈው ሰኞ የመጀመሪያውን ክፍል አሰምተናል። አቶ አማኑኤል ህወሓት የ45 ዓመታት ዕድሜ ያለውና ጽኑ መሰረት የጨበጠ ግልጽ የሆኑ ዓላማዎች ያሉት ድርጅት ነው ብለዋል። ህወሓት ሁሌም እንዲሳካ የሚፈልጋቸው ሰላም፣ ዲሞክራሲና ልማት መሆናቸውንም ገልጸዋል። ስለ መልካም አስተዳደር ጉድለት አንስተው ይህን ጉድለት ለማስተካከል ሰፊ ስራ እየተሰራ መሆኑን አቶ አማኑኤል አሰፋ ጠቁመዋል። የአሲምባ ዲሞክራሲያዊ ፓርቲ ስለ መልካም አስተዳደር ችግር ሲያነሳ ህዝቡ ራሱ በመረጣቸው ሳይሆን ህወሓት በመደበላቸው ሰዎች ነው የሚመራው ማለቱን መሰረት በማድረግ አቶ አማኑኤል ምላሽ በመስጠት ይጀምራሉ።
የመልካም አስተዳደር ችግር አለ፣ እንደ ሌላው ችግር አለ። ከሌሎች ችግሮችን ማክሊል ይችላል። ያ ህወሓት ሰዎቹን ስለመደበ ወይም ስላልመደበ የሚመጣ ችግር አይደለም። የመልካም አስተዳደሩ ችግር ከአቅም ጋር እያያዛም፣ ከአሸፋፊነት ጋር እያያዛም፣ የዲሞክራሲ ባህል የህብረተሰቡ የዲሞክራሲና የህግ የበላይነትን የማስከበር ባህል እያያዛም፣ ከተለያዩ ችግሮች ጋር እያያዛም፣ ከመሬት አስተዳደር ጋር እያያዛም። ህወሓት ያንን በስርዓት የፈጠረው የስርዓቱ ውጤት ሳይሆን ስርዓቱ ያንን ችግር ለመፍታት በሚያስችል መልኩ እየቆመ እያለ በየአካባቢ በተለይ በከተሞች አካባቢ የሚፈጠረው ከፍተኛ የአስተዳደር ክፍተት ነው። አሁን አሲምባ ይህንን ችግር ለመፍታት የሚያስችል አንድ መድኃኒት ማቅረብ አይችልም። ሊሰጠውም ዝግጁነት የለውም። ምክንያቱም አሲምባ ለአስር ለምናምን ወንበር የሚወዳ ተፋፊ ነው። መንግስትነትን የማያስብ ችግሮችን ለመፍታት የሚያስብ ፓርቲ እኮ አይደለም።
አቶ አማኑኤል፣ አሁን እንግዲህ ችግር አለ ብለዋል። የመልካም አስተዳደር ለማስተካከል እየተሞከረ ቢሆንም ችግሩ አለ ብለዋል እና አሁን ህወሓት እንደገና ቢመረጥ ይህን ለማስተካከል ምን አላማ አለው?
ህወሓት እነዚህ ችግሮችን ከሁለት ዓመታት በፊት በደንብ አድርጎ ውስጡን አይተገንግሟል። በአንደኛ ደረጃ በኢትዮጵያ ደረጃ በትግራይ ደረጃ ውስጥ ያለው ችግር የመጀመሪያው ደረጃ ያለው እኮ የመልካም አስተዳደር ችግር ነው። እነዚህ የመልካም አስተዳደር ችግሮች ደግሞ በመጠጋገን አይፈቱም ብሎ ደግሞ የመፍትሄ አቅጣጫዎችን አስቀምጧል። ስለዚህ ዲሰንትራላይዜሽን ማለት የታችኛው መዋቅር መሰረት ባደረገ መልኩ ችግሮቻችን ለመፍታት የሚያስችለን ቁመና መፍጠር አለብን ብሎ ስራ ጀምረዋል። ለምሳሌ ምናልባት ኢንፎርሜሽኑ ካላችሁ በ2012 በሁሉም የትግራይ ቀበሌዎች ከ800 የገጠርና የከተማ ቀበሌዎች ከ800 በላይ ማለት ነው ቀበሌዎች ቋሚ የሆኑ የመንግስት ስራ አስፈጻሚ አካላት ቆሟል። በገጠር አካባቢ በከተማ አካባቢ በጊዜያዊ ምሎ ህዝቡ እየመረጠ ተደራቢ ስራ የራሳቸውን ህይወት የሚመሩበት ስራ እየሰሩ የሚያስተዳድሩ የነበሩ ሰዎች አሁን ላለው የኢኮኖሚ የመልካም አስተዳደር ብዙ ችግሮችን ለመፍታት ስለማይችሉ ቋሚ የሆነ የመንግስት አስተዳደር በደር ስታብሊሽ ማድረግ አለብን ተብሎ በቀበሌ ደረጃ በዲግሪ ደረጃ የተማሩ በየአካባቢው የነበሩ ወጣቶች ተወዳድረው ተፈትነው አልፈው ከዛ ህዝቡ በየምክር ቤቱ ይሁንታ እንዲሰጣቸው ተደርጎ የስራ አስፈጻሚ አካል እንዲቋቋም ሆነዋል ማለት ነው። በየአካባቢ ይሄ አንድ ነው። ሁለተኛው በየአካባቢው ያሉ በቀበሌ ደረጃ ያለ የማህበራዊ ፍርድ ቤት አወቃቀር ከአቅማቸው በላይ የሆነውን የስልጣን አሰጣጥ እንዲስተካከል ተደርጎ የቤተሰብ ህጉ የምናምን ህጎች በቀበሌ ደረጃ የነበሩት ወደ መደበኛ ፍርድ ቤት እንዲወጣ ተደርጎ እነሱ በአቅማቸው ደረጃ የቀበሌውን የዳኝነት አካል እንዲሆን ተደርጎ እንደገና እንደ አዲስ እንዲቋቋም ተደርጓል። ይህንን የክልል ምርጫ ካለፈ በኋላ የአካባቢ ምርጫ ተደርጎ ምክር ቤቶች በስነ ስርዓቱ ደግሞ ሪስታብሊሽ ይደረጋሉ ማለት ነው። ስለዚህ ዲሰንትራላይዜሽንን መሰረት ያደረገ የመልካም አስተዳደር ችግሮችን የምንፈታበት አወቃቀር ማጣ ደግሞ በተለይ ደረጃ ተጠጥቷል። እስከዛ ወጣ በወረዳ ደረጃ ከዚህ በፊት የነበረንን የአመራሮች በተለይ የስራ አስፈጻሚው አካል የማቋቋምና የመምረጥ አካሄድ እስኪ ህብረተሰቡን አሳታፊ በማድረግ ህብረተሰቡ ለውጥ ያመጣሉ ብሎ የሚያስባቸውን ሰዎች አመራሮችን መሰረት ያደረገ የሚሄድበት ሰው ነው። በክልል ደረጃ እንደ አዲስ ነው የተደረገው ባለፈው 5-6 ወራት ማለት ነው። ላለፉት 20 ዓመታት አካባቢ የነበረውን የወረዳዎች አወቃቀር እንደ አዲስ ሪስትራክቸር ተደርጎ ከ52 ወረዳ ወደ 90 ምናምን ወረዳ ነው ያደገው። ምክንያቱም አቅምን መሰረት ያደረገ ሶፊ የሆነ ህዝቡ እያደገ ያሉንን የመንግስት አወቃቀሮች አደረጃጀቶች ደግሞ ያንን ለማስተናገድ የማይችሉበትን አቅም እየፈጠሩ ስለሆነ ያንን መሰረት አድርገን እስቲ ወረዳዎችን እናስተካከል ተብሎ ከታች ወደ ላይ እንዲወጣ ከዛ በኋላ ወደ ክልል ይወጣል። ይህንን አደረጃጀት ማለት ነው። ስለዚህ መሰረታዊ የሆነ የአወቃቀር ስርዓትን በመፍታት ደረጃ ነው የመልካም አስተዳደር ችግሩን የምንፈታው ብለን ከፍተኛ የሆነ ስራ ጀምረናል ማለት ነው።
እሺ፣
በከተሞች ደረጃ
ያሳጥሩትና በከተሞች ደረጃ ብለዋል። ያሳጥሩትና ይቀጥሉ።
በከተሞችም የመዘነጋ የታሰራ የመሬት አስተዳደር ስርዓቱ ዘመናዊ እንዲሆን የቴክኖሎጂ ስራዎች በከፍተኛ ደረጃ ተጀምረዋል። ምክንያቱም የነበረውን የቆየ አሰራር ስርዓት እንዲቀየር ከፍተኛ የሆኑ ስራዎችን ተጀምረዋል። ስለዚህ ህወሓት በትግራይ ደረጃ የሚታየውን የመልካም አስተዳደር ችግሮች መዋቅራዊ በሆነ መልኩ ስርዓት መሰረት ባደረገ መልኩ ለመፍታት ተዘጋጅተዋል። በእርግጠኝነትም ይሄ በጣም ትንሽ ችግር ነው። ከህዝባችን ጋር አብረን ተረዳድተን ከገባንበት ከዚህ በላይ ችግሮችን ለመፍታት የሚያስችለን ቁመና የመፍጠር አቅም አለው ህወሓት። ባለፉት 2 ዓመታት በትግራይ ህዝብና በህወሓት በመንግስቱ ላይ ያንጃበውን ችግር እንዴት አድርጎ እየተቋቋመ እንደሆነ እኮ እያየን ያለ ነው ማለት ነው። ስለዚህ በጣም ትኩረት ሰጥቶ መስራት ሲቻል ሊጠበቅበት በእርግጠኝነትም እናደርገዋለን። ህወሓት የትግራይን ህዝብና ፌዴራሊዝም ስርዓቱን በሚመለከት በኢትዮጵያ ደረጃ ህብረ ብሔራዊ የሆነ ፌዴራሊዝም ማለትም በእኩልነት ላይ የተመሰረተ ፌዴራሊዝም እንዲኖር ይፈልጋል። አሁን በኢትዮጵያ ደረጃ እያየን ያለነው ስርዓት ሁሉንም ነገር ጠቅሎ ወደ አህዳዊነት ለማስገባት የሚፈልግ የሚራዳው ኃይል ነው ስልጣን የያዘው። እንኳንስ አህዳዊነት ፌዴራሊዝም ራሱ ህብረ ብሔራዊ ስርዓቱን የሚነካው ከሆነ በፍጹም ተቀባይነት የለውም። ሁለተኛ በፌዴራሊዝም ስርዓት ውስጥ ሆነን ማዕከላዊ መንግስቱ የክልሎችን ነጻ ፈቃድ፣ የክልሎችን ስልጣን፣ የክልሎችን ህልውና ፈጽም የሚያደርግ ከሆነ በፍጹም በፍጹም ተቀባይነት የለውም። ስለዚህ በስመ ጠንካራ የማዕከላዊ መንግስት ክልሎች ደካማ የሚሆንበትን ስርዓት ፍጹም አንቀበልም። በአዋት ደረጃ ሁለተኛ በፌዴራልም ስርዓት ውስጥ ሆነም በኢትዮጵያ ደረጃ ውስጥ ሆነም በስመ የህዝብ ቁጥር ብዛት ሁለትና ምናምን ህዝቦች ወይም በክልሎች በኢትዮጵያ ብሔር ብሔረሰቦች ይሁንታ ላይ በድምፅ የሚወስኑበት እንደፈለጉ የሚያደርጉበትን አንቀበልም። ህወሓት አይቀበለው። በእኩልነት ላይ የተመሰረተ ህብረ ብሔራዊ ስርዓት ነው የሚፈልገው። ክልሎች ደግሞ ያልተገደለ ራስን በራስ የመወሰን እስከ መገንጠል መብት እና ራስን በራስ የማስተዳደር መብት ሙሉ ሆኖ እንዲገደል
ራስን በራስ ማስተዳደር እስከ መገንጠል ድረስ የሚል በህገ መንግስቱ የሰፈራለና ይህን መሰረት በማድረግ ራስን ማስተዳደር የሚለው ነው እንግዲህ ህወሓት ነው የሚሉኝ ያሉት። በሌላ በኩል ደግሞ ውድብ ናጽነት ትግራይ እኛ ለነጻነት ነው የምንታገለው፣ ትግራይ ነጻ ሆና ራሷን የቻለች ሀገር እንድትሆን ነው የምንታገለው ብለዋልና በዚህ ላይ ያሉት አመለካከት
እውነት እንደዛ ብሎ መታገላቸው መብታቸው ነው፣ ህገ መንግስታዊ መብታቸው ነው። ያንን ለማድረግ ግን ከእውነት በፊት ከሳልሳይ ወያነ በፊት ከባይቶና በፊት እንደዛ እንዲሆን መስዋዕትነት ከፍሎ ህገ መንግስታዊ ስርዓት እንዲሆን ያደረገው ህወሓት ነው። ከአርባ አምስት ዓመት በፊት ህወሓት በኢትዮጵያ ደረጃ ህብረ ብሔራዊ የፌዴራሊዝም ስርዓት እንዲተከል ይፈልግ ነበር። ያንን የማይሳካ ከሆነ ኢትዮጵያ ከ1987 እስከ 1983 ዓ.ም የአንድ መቶ ዓመት እድሜዋ በአህዳዊ ስርዓት ጨፍላቂ የሆነ አካሄድ ነበር የምትከተለው። ሁለት አይነት ጨፍላቂ አስተሳሰቦች ነበሩ። ብሔራዊ ጭቆና የፈጠረው ጨፍላቂ አስተዳደር እና መደባዊ ጭቆና የፈጠረው ጨፍላቂ አስተዳደር ነበረ። እነዚህ ሁለት ጨፍላቂ አስተሳሰቦች እና አስተዳደሮች ሳይቀበል በኢትዮጵያ ውስጥ ህብረ ብሔራዊ የሆነ ስርዓት፣ በእኩልነት ላይ የተመሰረተ ስርዓት፣ የመደብ ጭቆና፣ የብሔር ጭቆና የሌለባት ሀገር ትፈጠራለች። እንደዛ የማትፈጠር ከሆነ ግን መደባዊ ጭቆና አስቀጥላለሁ የምትል ከሆነ ግን የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ወደው የኢትዮጵያ አካል እንደሆኑ ወደው ከኢትዮጵያ የመውጣት መብት አላቸው ብሎ ይታገል ነበር። ትዳር ነው ኢትዮጵያ ብሔራዊ አገር ሆና የብሔሮች እኩልነት የምታስተናግድ ሀገር ሆነች። ኢትዮጵያ ሀገራችን ናት። ከምስረታዋ ጀምረ ከፍተኛ መስዋዕትነት የከፈልንባት ሀገር ናት። ስለዚህ ኢትዮጵያ ከፍተኛ የሆነ ሀገር ነው፣ ትልቅ ሀገር ነው፣ ከፍተኛ የሆነ የህዝቦች ደህንነትን ይጠብቃል። ትግራይ ተስፋ ትቀበላለች፣ ለኢኮኖሚ ትሰጣለች፣ ከኢኮኖሚ ትቀበላለች፣ ለደህንነቱ የራሷ የሆነ አስተዋጽኦ ታደርጋለች፣ ደህንነቷም ይጠበቃል። ከፍተ መቀበል እንችላለን። በኢትዮጵያ ደረጃ የገነባ ነው ሀገር ነው ብለን እናምናለን። ያ ችግር እንከን የሚገጥመው ከሆነ የሚደናቀፍ ከሆነ ልክ አሁን እየተደናቀፈው እንዳለ የሚደናቀፍ ከሆነ ታግለን ታግለን የማይሆን ከሆነ በህገ መንግስቱ እንዳስቀመጥነው ውናት እየታገለበት እንዳለ ይሆናል ማለት ነው። ህወሓት ይቀበለዋል ማለት ነው። ያለ ውድብ ነጻነት ጋር እያደረገ ያለው በኢትዮጵያ ተስፋ ቆርጠናል ነው እያለ ያለው። እኛ ደግሞ እያለን ያለ ነው አይ በኢትዮጵያ ተስፋ አልቆርጥም አልቆረጥም ገና ነን። በትግራይ ደረጃ ብቻ ሳይሆን ተፈጠርንበት ያሉት ኦሮሞ ህዝቡን መከራውን እያሳዩት ነው፣ እየገደሉት ነው። ተፈጠርንበት ያሉት የአማራ ህዝቡን መከራውን እያሳዩት ነው። እነዚህ ሰዎች የዲሞክራሲ ባህር የሌላቸው ችግር ፈጣሪዎች እንጂ ኢትዮጵያ ሊወክሏችሁ ገና ነው ብለን እየታገልን ያለ ነው ማለት ነው።
አቶ አማኑኤል፣ አሁን ትግራይ ውስጥ ምርጫ በማካሄድ ሂደት ላይ ነው ያለችው እና ህወሓት ትግራይ ውስጥ ከሚካሄደው ምርጫ የሚጠብቀው ነገር ምንድን ነው?
አሁን እየተደረገ ያለው ምርጫ በተደጋጋሚ እንደተገለጸው መንግስትነትን ከማቋቋም በላይ ነው። በአምስት ዓመት ተጠብቆ መንግስትነትን የማቋቋም ጉዳይ ብቻ አይደለም። ይህንን ምርጫ ህገ መንግስቱን የመጠበቅ የትግራይ ህዝብ ከፍተኛ የሆነ መስዋዕትነት ከፍሎ አይደል ህገ መንግስት ያመጣው ከሌሎች ብሔረሰቦች ጋር ሆኖ ተማምኖ አይደል የህገ መንግስት የፈቀደው። ህገ መንግስቱ ግን ሳንካ ገጥሞታል፣ እንቅፋት ገጥሞታል። ስለዚህ ህገ መንግስቱ ኮርነር ተደርጎም ቢሆን በዚህ ደረጃ ትግራይ ላይ ህልውናውን ሊቀጥል እንደሚችል የምናሳይበት ምርጫ ነው። አንድ ሁለተኛ የትግራይ ህዝብ ለአንድ መቶ ዓመታት የነበረውን ብሔራዊና መደባዊ ጭቆናው አስቀምጦ የጣለበት መስዋዕትነት የከፈለበት ስርዓት ነው። ያንን ያደረገበት ምክንያት ራሱን በራሱ ለመወሰንና ራሱን ለማስተዳደር ነበረ። ራስን በራስ የማስተዳደርና ራስን በራስ የመወሰን ጉዳይ ዋነኛው ነገሩ ፖለቲካዊ ስልጣን የህዝብ የማድረግ ጉዳይ ነው። ስለዚህ ያንን ለማግኘት የከፈለውን መስዋዕትነት የከፈለበትን ስርዓት ሪል ማድረግ ነው። በማንኛውም ጊዜ እየተነሱ የማያደናቅፉት እንደሆነ ለማረጋገጥ ነው። በሁለተኛ ደረጃ ፍቁልነትና ህገ መንግስታዊ የሆነ መንግስት ለማቋቋም የሚያደርገው ምርጫ ነው። ስለዚህ ህወሓት ምን ይፈልጋል? ከዚህ ምርጫ ምን ይጠብቃል? በጣም ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊ፣ ሁሉንም ያሳተፈ ቢያንስ የትግራይ ህዝብ እና በትግራይ ውስጥ እየተወዳደሩ ያሉ የፖለቲካ ፓርቲዎችን የሚያምኑት የሚቀበሉት ምርጫ ለማድረግ ነው።
አሁን እንግዲህ እንደሚታወቀው ማዕከላዊ መንግስት ይህንን የትግራይ ምርጫን እውቅና አልሰጠውም ብለዋል እና በዚህ ላይ ያሉት አመለካከት ምንድን ነው? ከምርጫው በኋላስ ከማዕከላዊ መንግስት የሚኖረው ግንኙነት ምን ይሆናል ማለት ነው?
ማዕከላዊ መንግስት የትግራይን ምርጫ በሚመለከት እውቅና የመስጠት ህገ መንግስታዊ መብት የለውም። ህገ መንግስቱ በጣም ግልጽ ነው። ህገ መንግስቱ የህዝብ ሉዓላዊነትን በሚመለከት በግልጽ ሲያስቀምጥ ህዝብ የፖለቲካ ስልጣን ሉዓላዊ ባለቤትነት አለው ነው የሚለው። ስለዚህ ህዝብ ያልመረጠው መንግስት መሆን አይችልም ነው የሚለው። የትግራይ ህዝብ ምርጫ እያካሄደ ያለው የማዕከላዊ መንግስት ለማቋቋም አይደለም። ማዕከላዊ መንግስት እንዲመርቅለትም አይደለም። የራሱን መንግስት ነው እያቋቋመ ያለው። ስለዚህ በትግራይ ተመርጦ መንግስት የሚሆነው አካል በመጀመሪያ ደረጃ እውቅና ሊሰጠውና ሊያምንበት የሚገባው የትግራይ ህዝብ ነው። ፌዴራል መንግስት እኮ ማለት በግልጽ ለማለማዋል የሚመራው ህዝብ እኮ የለው። ክልሎች ናቸው እኮ የፌዴራል መንግስት አባላት። ህገ መንግስቱ ግልጽ ነው። ክልሎች ናቸው የፌዴራል መንግስቱ አባላት የሚባሉት። ስለዚህ በክልል ደረጃ የተቋቋሙ መንግስታትን አላምንም አልቀበልም ማለት አይችልም። ከየት ያመጣዋል ያስልጣል? ህዝብ መርጦ የሰጠውን ነው የሚያደርገው። የፌዴራል መንግስት ግንኙነት ነው ያለው። በፌዴራል መንግስትና በክልል መንግስታት ደረጃ ህገ መንግስታዊ የሆነ ግንኙነት ነው ያለው። የመንግስታት ግንኙነት ነው ያለው። ስለዚህ ከፌዴራል መንግስት ጋር ግንኙነት የሚፈጥርልኝ መንግስት አቋቁም ያለው ካለ የትግራይ ክልል እውቅና አልሰጥም የማለት መብት አይኖረውም ማለት ነው። እንደዛ ከሆነ ፍቺ መጣ ማለት ነው።
ፍቺ ይመጣል ማለት ነው ሲሉ፣ አሁን እንግዲህ ትግራይ ምርጫ እያካሄደች ነው። ሙሉ በሙሉ ተካሂዶ መንግስት ከተመረጠ ትግራይ ውስጥ ከፌዴራል መንግስት ጋር የሚኖረው ግንኙነት ምን ይሆናል ማለት ነው?
በመንግስታት መቀየር የሚቀየር ግንኙነት የለም።
እውቅና አልሰጠውም ስላለ ነው እንግዲህ።
እውቅና የመስጠት መብት የለውም እኮ ነው የምልሽ።
እሺ፣ እሱን ነግረውኛል። አሁን በምን መልክ ነው ግንኙነቱ የሚሆነው? ምርጫ ካካሄደች በኋላ ትግራይ
ግንኙነቱ የሚሆነው በህገ መንግስት ደረጃ ያለውን ግንኙነት ማለት ነው። በክልልና በፌደራል መንግስት ያለውን ግንኙነት በህገ መንግስቱ በአንቀጽ 51ና 52 ላይ የተመሰረተ ግንኙነት። አንቀጽ 51 የህገ መንግስቱ ለፌደራል መንግስት የተሰጡ ስልጣናት አሉ፣ የፌደራል መንግስት ሆነው ይቀጥላሉ። በአንቀጽ 52 ለክልሎች የተሰጡ ስልጣናት አሉ፣ የክልል መንግስታት ሆነው ይቀጥላሉ። የፌዴራል መንግስት ለክልሎች የሚያደርገውን ግዴታ አለበት ለክልሉ ህዝብና ለክልሉ መንግስት ያደርጋል። የክልል መንግስታት ለፌዴራል መንግስት ማድረግ ያለባቸውን ግዴታዎች አሉ። እዛ መሰረት አይደለም።
እንግዲህ እስካሁን ባለው ጊዜ ያልተነሳ ለመናገር የምፈልገው ነገር አለ የሚሉት ነገር ካለ ውይይታችንን ከማብቃታችን በፊት
ማለት ብዙ ነገር ስላልኩም ብዙ ነገር ለመጀመር አልፈልግም። አሁንም ዋናው ነገር አሁን እየተካሄደ ያለው ምርጫ ማንም አካል ለመጉዳት ማንም አካል ለመጥቀም አይደለም። አሁን እየተደረገ ያለው ምርጫ ህዝቡ መብቱን ነው ኤክሰርሳይዝ እያደረገ ያለው በህገ መንግስቱ የተቀመጠለትን መብት ማለት ነው። የፌዴራል መንግስት በየአምስት አመቱ ህገ መንግስታዊ ግዴታውን ለመወጣት የነበረውን ግዴታ ጥሎ በኢትዮጵያ ህዝቦች ላይ በኢትዮጵያ ብሔሮች ብሔረሰቦች ህዝቦች ላይ ጫንቃ ሳይመረጥ መንግስት ለመሆን እየዳዳው ነው። ክልላዊ መንግስታትና የፌዴራል መንግስት ደግሞ አሁን መስከረም ላይ ውላቸው ያልቃል። ስለዚህ ይሄ ክልል ይሄ ህዝብ እያደረገ ያለው ራሴን በራሴ ለማስተዳደር መስዋዕትነት የከፈልኩበትን ስርዓት በህገ መንግስት ላይ ያቀመጥኩትን ድንጋጌና መርህ እንደገና በአምስት አመት የማድሰውን ውል ኤክሰርሳይዝ አደርጋለሁ ነው እያደረገ ያለው። ይሄ ህዝብ ይህንን በማድረጉ የሌላ ክልል ህዝብ መንግስትም አይጠቀምም፣ ምንም አይሆንም፣ አይጎዳም። ይጠቀም እንደሆነ እንጂ አይጎዳም። የፌዴራል መንግስት ምንም አይነት ጉዳት የለውም። ስለዚህ
እሺ፣ እንግዲህ አቶ አማኑኤል አሰፋ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
አዳነችና እንግዳዋን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት መሰናዶ ነው። አስተያየት ወይም ጥያቄ ካላችሁ ደግሞ horn@voanews.com የኢሜል አድራሻችን ላይ ላኩልን። ወደ ተከታዩ ዘገባ እናሻግራችሁ። የዩናይትድ ስቴትስ አጠቃላይ ምርጫ በ60 ቀናት ጊዜ ውስጥ ይካሄዳል። የፊታችን ጥቅምት 24 2013 ዓመተ ምህረት የምረጡኝ ዘመቻውም በሁሉም ወገን ተጠናክሯል። እኛም የሁሉንም ወገኖች ድምጾች እያሰማናችሁ እንቆያለን።
ለዛሬ የፕሬዝዳንት ዶናልድ ትራምፕ ደጋፊ የሆኑ የኒውዮርክ ነዋሪ ትውልድ ኢትዮጵያ ጋብዘናል። አቶ ተድላ አስፋው ይባላሉ። ትራምፕ በሆኑ የሰላም የሥራ የሥርዓትና የሕግ ፕሬዝዳንት ናቸው ብለው እንደሚያምኑ ነግረውናል። ፕሬዝዳንቱ ዘረኛ ናቸው ከሚሉ ጋርም ጨርሶ አይስማሙም። ሰለሞን አባተ አነጋግሯቸዋል። ወደ አቶ ተድላ እንዝለቅ።
እኔ እንግዲህ የዚህ የኒውዮርክ ነዋሪ ነኝ። አሁን ወደ 30 ዓመት በላይ ሆኖኛል ማለት ነው። ብዙ ፕሬዚደንቶችም አይቻለሁኝ። እዚሁ ከተማ ነው፣ ከዚህ ከተማ ውጪ የትም አልሄድኩም፣ እዚሁ ነው የኖርኩት።
አንዳንድ ሰው እድሜውን በፀሐይ ይቆጥራል፣ አንዳንድ ሰው በጨረቃ ይቆጥራል። እርስዎ በፕሬዚደንቶች ነው የሚቆጥሩት?
ልክ ነው።
እንግዲህ ካነሱት አይቀር እስቲ በቀጥታ ወደዚህ ወደሚቀጥለው የፕሬዝደንታዊ ፉክክር ጉዳይ ልውሰዶትና እርስዎ ብዙ ጊዜ ሳይዎት በጽሁፎቹ በምልልሶቹ የፕሬዝደንት ትራምፕ ደጋፊ ይመስሉኛል እና እውነት ነው ይሄ?
ያው የፕሬዝደንት ትራምፕን መደገፍ የጀመርኩት ከመጀመሪያው ጊዜ ጀምሮ ነው። ገና ከሂለሪ ክሊንተን ጋር መወዳደር ከመጀመሩ ዘመቻ ላይ በነበረበት ጊዜ እኔ የሂለሪ ተቃዋሚ ነበርኩኝ። የሂለሪን ተቃዋሚ በመሆኔ ያው በዛን ጊዜ የፕሬዚደንት ደጋፊ መሆን ግድ ይኖር ነበረ። ስለዚህ ድጋፊው የተጀመረው የኦባማ እና የሂለሪን ቡድን በመቃወም ሆኖ ነው ያን የተጀመረው። አሁን ግን ከስራው በኋላ አራተኛ አመቱ ስራ በኋላ ይሄ ፕሬዚደንት ይቀጥል ይጠቅማል ብዬ በፍጹም አምናለሁ።
እንግዲህ በከተማም የአንድ ከተማ ሰው ናችሁ፣ ከሁለቱም ጋር ቢሆን ለነገሩ ከውጭ ጉዳይ ሚኒስትር ሂለሪ ክሊንተንም ሆነ ከፕሬዚደንት ትራምፕ ጋር የኒውዮርክ ሰዎች ናችሁ። ምናልባት በወሬም በውሎም የበለጠ ያውቋቸዋል ሁለቱን። እና ፕሬዚደንት ትራምፕን መጀመሪያ ላይ የደገፉት ፕሬዚደንት ትራምፕን ለመደገፍ የእሳቸውን አስተሳሰብና አመለካከቶች ተከትለው ወይም ተስማምተውባቸው አይደለም ማለት ነው? ሂለሪ ክሊንተንን ለመቃወም ብቻ ሲሉ ነው መደገፍ የጀመሩት እሳቸው?
አይደለም። እኔ የሂለሪ ተቃውሞን በሰዓቱ በቀጥታ ጦርነት አፍቃሪ ሴት በመሆኗ ነው። በተለይ ሊቢያ ውስጥ ኦባማ በፊት ለፊት ሳይሆን በሁለተኛ ደረጃ ድጋፍ በሚል ገብተው የሊቢያን ላይ የፈጸሙት እንትን በጣም ለእኔ ህገወጥ የሆነ ድርጊት ነው። ያ ለራሱ ለእኔ ሂለሪ እንደ ጀግንነት የቆጠረችው ውጊያና ያመጣው ጥፋት መዘዙ በከፍተኛ ደረጃ አቃወም ነበር። ስለዚህ ትራምፕ ጦርነት በተለይ ገልፍ ኢራቅ ውስጥ ገብቶ የጠፋውን ንብረት የመሳሰለውን ኮምፕሊት የሚቃወም ሰው በመሆኑ በዚህ ፍጹም እስማማ ነበር። እኔ ዋነኛ የሂለሪ የውጭ ፖሊሲ ከኦባማ ጋር ሆነው የፈጠሩት የውጭ ፖሊሲ በተለይ እኛን አፍሪካን በሚመለከት ፍጹም በተለይ ሊቢያ ላይ ባደረጉት ከፍተኛ ግፍ ያው ኢራቁንም ጨምረ ይሄ ለእኔ በቂ ነበረ። ሂለሪ ክሊንተን ፕሬዚደንት ብትሆን ያን ጊዜ የኦባማ ሶስተኛው ተርም ሶስተኛው ክፍል ማለት ነው ወዴት እንደምንሄድ አላውቅም ነበረ። እሷ ፕሬዚደንት ሆና ቢሆን ኖሮ በእውነቱ የትራምፕ ፕሬዚደንት መሆን እኛን ከጦርነት አድኖናል። ይሄ ምንም ጥያቄ የለው።
እስቲ ወደ ፕሬዚደንት ትራምፕ መጣለሁኝ። የጀመሩትን ሀሳብ አንዴ ላስጨርሶትና የኦባማ አስተዳደር ለአፍሪካ ይሰጥ በነበረው ድጋፍ ምናልባት ከፕሬዚደንት ቡሽ ጎን ከ43ኛው ፕሬዚደንት ማለቴ ነው ጋር ከፍተኛ ነበር ነው ተብሎ የሚሞገሱት በተለያዩ በኢነርጂ በኩል አፍሪካ በምግብ ራሷን እንድትችል በማድረግ በኩል በልማት እርዳታ በኩል እና በመሳሰሉት እና ለአፍሪካ ጠቃሚ አልነበሩም ወይም አፍሪካን ይጎዱ ነበር የሚል ሀሳብ ነው ያለሁት?
አይደለም። ኦባማ የዚህ የኢነርጂ ፖሊሲ አፍሪካ በራሷ ምግብ ትችለው ፖሊሲ ደግፍ ነበር። ለአፍሪካ እንደውም ከኦባማ ይልቅ በኤድስ ፕሮግራም ላይ ከፍተኛ ገንዘብ የሰጠው የቡሽ አድሚኒስትሬሽን ነበረ።
ለዚህ ነው ፕሬዚደንት ቡሽን የጠቀስኩልዎት።
አዎ፣ ፕሬዚደንት
አፍሪካውያን እንደ ጀግና ነው የቆጠሯቸው።
የፕሬዚደንት ቡሽ ያ የተሰጠው ገንዘብ ወደ 50 ቢሊዮን ይሆኑ የሚባለው እርግጠኛ አይደለም። አፍሪካውያንን ህይወት በማዳን በኩል የቡሽ አድሚኒስትሬሽን ትልቅ ውለታ ነው ያሉ ምንም
ጥያቄ የሚባል መርሃ ግብር
ይሄን እና የቡሽ አድሚኒስትሬሽን እንደ መሰለኝ ሰብአዊነትን በሚመለከት አፍሪካ ከፍተኛ እርዳታ ነው የቡሽ አድሚኒስትሬሽን ያደረገው። የኦባማ አድሚኒስትሬሽን በበኩሉ ያደረገው ነገር አለ። አፍሪካ ራሳቸውን በምግብ እንዲችሉ በኢነርጂ አሁን የኢነርጂን ነገር ስታነሳብኝ በኦባማ አድሚኒስትሬሽን ጊዜ ነበረ የእኛ የህዳሴ ግድብ የተጀመረው። ያንን በሚመለከት የኦባማ አድሚኒስትሬሽን ድጋፍ አልነበረም። ለኢትዮጵያ የሰጠው ድጋፍ የለም። ኢነርጂ በሚመለከት እነሱ በሚያምኑበት መንገድ የኢነርጂ ኃይሎቻችን እንድንጠቀም ሞክረዋል። በምግብ ራሳቸውን እንዲችል የመሳሰሉት ነገር ሞክረዋል። ይህንን እያደረገ የኦባማ አድሚኒስትሬሽን ትልቁ ከኢትዮጵያ ጋር መንግስት ጋር የነበረው ፍቅር ሶማሌ ጦርነት ከአልሻባብ ጋር በመዋጋት በሚለው ላይ ነው። ትልቁና ለኢትዮጵያ ሙዳሴ ያቀርቡ የነበረው የኦባማ አድሚኒስትሬሽን እንደ ኢትዮጵያ ጦረኛ የለም ኃይለኛ ተዋጊዎች ናችሁ ኢትዮጵያ በጎበኘበት ጊዜ ኦባማ የነገረንም ትልቁ ነገር ይሄን ነው እና ለራሳቸው ፍላጎት የኢትዮጵያን የጦር ኃይል ተጠቅመውበታል። እንግዲህ በዚህ ኢትዮጵያ ምን ያህል ተጠቀምን፣ ሶማሌ በኩል ሽብርተኞችን ለመዋጋት የጠፋውን የሰው ህይወትም ጉዳቱም መዘዙን ስትመዝን የኦባማ አድሚኒስትሬሽን የሚታወቅበት ኢትዮጵያን ይሄንን የሽብርተኛን በመዋጋት ባለው ላይ የተንተራሰ ግንኙነት ነው። ራሳችንን በምግብ የመቻለው የመሳሰለው ነገር በመሰረቱ የሀገራችን የውስጥ ፖሊሲ ነው መሆን ያለበት። በተረፈ እርዳታ ረድተውናል። በእውነት ነው ኢትዮጵያ በምግብ እጥረት በምትቸገርበት ጊዜ ሲጮ መቼም ተራብን በሚባልበት ጊዜ ኦባማ አድሚኒስትሬሽን አቅርበዋል። በተረፈ ግን የኢትዮጵያን የመብቶች ጉዳይ ስለ ዲሞክራሲ ኦባማ የሚያወራው እና ኢትዮጵያ ውስጥ ሲደረግ የነበረውን ነገር ስታይ የኦባማ አድሚኒስትሬሽን ለኢትዮጵያ በተለይ ለአፍሪካ ያበረከተው ነገር በምን እናስታውሰዋለን ብለህ ብትነግረኝ እኔ ከካይሮ ጀምሮ በጥሩ ንግግር ነው። ጥሩ ንግግር ካይሮ ዩኒቨርሲቲ ተናገረ። በኋላ የመጣውን ህዝባዊ አመፅና የደረገውን ጥፋት ታያለህ። ኢትዮጵያ ውስጥ አንድም ጊዜ ለተደረጉት ህገወጥ ምርጫዎችም ምኖችም የኦባማ አድሚኒስትሬሽን አንድም የለም። እኛም እየሄደን ኦባማ አድሚኒስትሬሽን ላይ ስንሰለፍ እኔ 8 ዓመት ሙሉ ኦባማ አድሚኒስትሬሽን ላይ ሰልፍ ወጣ ነበር። እባካችሁን ሀገራችን ወደ መጥፎ አቅጣጫ እየሄደች ነው፣ ሊሰሙን ፈቃደኞች አይደሉም። እንደውም እዛ ያኔ ዋሽንግተን የረሃቡን በሚመለከትበት ጊዜ በተደረገው ላይ ትልቅ ሰልፍ ዋሽንግተን መኪና መንገድ ሁሉ ዘግተን ጮሆናል። የኦባማ አድሚኒስትሬሽን ስለ ዲሞክራሲም ሆነ ስለ አፍሪካን የአሜሪካ የፖለቲካ ለራሷ ለውጭ ግንኙነቷ የራሷን ፍላጎት ለማርኪያ መሳሪያ ነው ያደረገው።
እስቲ ወደዚህ የሀገር ውስጥ ጉዳይ የትራምፕ አስተዳደር ምን እንዳበረከተ ምን አስተዋጽኦ እንዳለው ወደኋላ ይመለሱልኛል። አሁን ግን ወደ አሁን ሁኔታ እንምጣና ሰሞኑን በዲሞክራቲክ ፓርቲውና በሪፐብሊካን ፓርቲው ጉባኤዎች ተካሂደዋል። ሁለቱም ፓርቲዎች የራሳቸውን እጩዎች ሰይመዋል። የኦባማ ምክትል ፕሬዚደንት የነበሩት ጆ ባይደን ዲሞክራቲክ ፓርቲውን ሊወክሉ ነው። ተቀማጩ ፕሬዚደንት ዶናልድ ትራምፕ በሪፐብሊካን ፓርቲው ስም ሊወዳደሩ ነው። ሁለቱን ሲመለከቷቸው እርስዎ ምንድን ነው የትራምፕ ልዩ ሰብዕና ልዩ የአመራር ችሎታ ብለው ያምናሉ? ከአስተሳሰባቸው ጀምሮ
ትራምፕ ይሄ የምናውቀው ፖለቲከኛ አይደለም። ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ አለመሆኑም የአሜሪካ ሕዝብ የሚያውቀው በዚህ ምክንያት ነው። የተዘጋጀና የተጻፈ ነገር ማንበብ ስለማይስማማ ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የሚያየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የሚያደርገው። ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ባድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም በማድረግ ላይ ያለው። ስለዚህ በድፍረት ነው ብዙ ነገር እየሰራ ያለው። በሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱን እኔ ግለጸኝ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይችላል።
አዎ ከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው። ብስለትን ይጠይቃል፣ ልምድን ይጠይቃል። ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታግር መሪነት ሊያበቃቸው የሚችለው ነገር?
ሰለሞንን እናመሰግናለን። አድማጮች፣ ከአቶ ተድላ አስፋው ጋር የጀመርነው ውይይት በነገው ምሽት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ እንደ ዲሞክራሲ በዓላት ተደርገው የሚታዩት የሁለቱ አውራ ፓርቲዎች የየአራት ዓመት ጉባኤዎች ባለፉት 2 ሳምንታት ተካሂደዋል። የፊታችን ጥቅምት 23 2013 ዓ.ም ለሚካሄደው
አጠቃላይ ምርጫ ፓርቲዎቻቸውን እየወከሉ ዘመቻዎቻቸውን በይፋ እንዲመሩ የዲሞክራቲክ ፓርቲ እጩ የቀድሞ ምክትል ፕሬዝዳንት ጆ ባይደን፣ የሪፐብሊካን ፓርቲው ተፎካካሪ ተቀማጭ ፕሬዝዳንት ዶናልድ ትራምፕ ሊሆኑ በይፋ ተሰይመዋል። የምርጫውን ሂደት አጠቃላይ አያያዝ እና የፓርቲዎቹን ጉባኤዎች በባለሙያ እይታ ማስገምገም ጀምረናል። ባለፈው ሳምንት የጀመርነውን የጉባኤዎቹን ግምገማ በዚህ ምሽት እንቀጥላለን። ሰለሞን አባተ ያነጋገራቸው የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ የሚሰጡትን ትንታኔ ተከታይ ክፍል ቀጥሎ ይቀርባል።
እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰድነው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስቆም እሰራለሁኝ ሲሉ ነበር፣ ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው። እና እነዚህ ነገሮች ሁሉ አድርገዋል እኚህ ፕሬዚደንት።
እውነት ነው ወይ ነው ጥያቄ።
እሺ
ምን ያህል እውነትነት አለው ምን ያህል እውነት አይደለም ነው። ይህን ስታየው በኢኮኖሚስቶች እና በፖለቲካል ሳይንቲስቶች አይን ሚስተር ትራምፕ የወሰዱት ትሬድ ዎርም ተብሏል ከቻይና ጋር እሳቸው እንደሚሉት ሳይሆን የአሜሪካንን ኤክስፖርተሮች እና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለኝ። ያለፉት ሶስት
አመትና ገበሬዎችን ማለት
ነው። አዎ ትክክል። መጀመሪያ ታስታውስ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፉን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ። ቻይና ደግሞ ሪታሊየት ያደረገችው ይሄ
ምላሽ ሰጠን አጸፋ ሰጠን።
ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሊየት ስታደርግ ከአሜሪካ የምትገዛውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረዱት። ምክንያቱም ሴቨራል ሀንድረድ ቢሊዮንስ ዶላርስ ከአሜሪካ ገበሬ ሶያቢን ላይ የተሰማራ ገበሬ በቻይና ግዢ ነው የሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቆ ፕሬዚደንቱ የእርሻ ሚኒስትራቸውም የእርሻ ኮሚቴውም ሴኔት እና ሀውስ ኦፍ ሬፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት፣ ይሄ ቲት ፎር ታት የእሳቸው ፖለቲካ አካሄድ ታክቲኩ ጠንክር ያለ ይህን ከናረግት እናደርጋለሁ። እንዲሁም ትራንዛክሽናል ፖለቲክስ ነው የሚባለው በእኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዥና ሻጭ፣ ይህን ካልሰጠኝ አልሸጥልህም። ፖለቲካ ደግሞ እንደዛ አይሄድ። ፖለቲካ የረቀቀ ነገር ነው፣ ኮንሲኮንስ የሚያመጣ ነገር ነው። እና የእሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ቻይኖች ብቻ ሌት አደረጉ። ሻው ተጎዱ የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀው ምን ብለው ሳብሲዲ እንዲሰቀር ተደርጎ ለአሜሪካኖች ፋርመር ድጎማ ተደርጎ እንዲሰራዝ እንዲያደርጉ አረጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጭ ሁሉ ይወጣሉ ማለት ነው። ስለዚህ ይሄ አቺቭመንት ነው ወይ ማለት እንግዲህ ፖለቲካል አናላይስ ታሪክ አይተም ባይ አይተም ማለት ይሄ ነው። እና የ200 ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምናሉ እሳቸው ታክስና ሬጉሌሽን ከት እንዲሁም ሚስተር ትራምፕ ለመመረጥም አንዱ ምክንያት የሆናቸው ታክስ ከት እኔ ስልጣን ላይ ብትመርጡኝ የዛሬ 4 ዓመት እንዳሉት አንተም ዘግበኸዋል ኮንቬንሽን ላይ ክሊቭላንድ እንደምታስታውሰው እኔም እድል አግኝቼ አስተያየት እንድሰጥ ሞክሬያለሁ። ምንድን ያሉት ታክስ ከት በደንብ አደርጋለሁ ያሉት በደንብ ታክስ አድርገዋል ግብር ቀንሷል። ነገር ግን አሁንም ሲያቀርቡት እኔ ያደረኩት ታክስና ሬጉሌሽን ከት ኢስ ዘ ግሬተስት የሚለው እንግዲህ አዘ ፖለቲካል ሳይንቲስት ምታምንደው ነው ወይ ነው? ይሄም ሳይሆን የቀረው ለምሳሌ ሚስተር ሮናልድ ሬገን በ81 ዓመተ ምህረት ነው ታክስ ከመቀነስ የታወቁት። ሚስተር ትራምፕ 0.9% ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ 44 ፕሬዚደንቶች አሁን 45ኛ 2.89% በመቀነስ የታወቁት እሳቸው ናቸው። እና አንድ የሁለተኛ ሚስተር ትራምፕ ታክስ ከት ሲያደርጉ እሳቸው ብቻ አይደሉም። ኦባማም ባለፈው 8 ዓመት አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዚደንት ስሉም እሳቸውን ለማወዳደር ነው። ሬጋን ቀደም ሲል ነው። ኦባማ ራሳቸው ሴቨራል ታይምስ ታክስ ከት አድርገዋል። የኦባማ ታክስ ራሱ መቀነስ በተመለከተ 2 ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው። ፋክቶቹ የሚያሳዩት ይህ ናቸው ለማለት ነው።
ፕሮፌሰር ብሩክ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስዎ እንደሚሉት አጋነውት ሊሆን ይችላል። ግን ውሸት ነው። አገሪቱ ትገኝበታለች። ለዚች ሀገር ይህንን አድርግ ያለው ብለው በአንድ ሰዓት ከ18 ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው።
ውሸት ናቸው። ስፔሲፊክሊ ታውል ለምሳሌ ስለ ኢኮኖሚ ነው የጠየቀኝ። ኢኮኖሚ በተመለከተ ለምሳሌ በዝርዝር ካየኸው 2-3 ትሪሊዮን በላይ በእሳቸው አስተዳደር ከመጡ ጀምሮ ጨምሯል የአሜሪካ አዳ፣ የሀገሪቷ ጠቅላላ አዳ። ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉዌት የሚደረገው ማለት ነው። አካደሚካሊ ዳኝነቱ ለአድማጭ ዝተዋለሁ ማለት ነው።
እስቲ የዘር ግንኙነትን ደግሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የሥራ አጥነት መጠኑ ዝቅ እንዲል፣ ከዚህ በፊት በ90ዎቹ ውስጥ ወጥቶ የነበረ የወንጀል ሕግ እንዲቀየር፣ በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ፣ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስትና ዘላቂ እንዲሆን እንዲህ አይነት ሁኔታዎችን ሲጠቅሱ ነበር። የጥቁሮች ሕይወት የተሻለ እንዲሆን ለማድረግ እና በዚህ በኩል ስንዴት ነው እርሱ የሚገመግሙት የትራምፕን አስተዳደር ዘመን?
በጣም ጥሩ። አሁንም እኔ እንግዲህ ፕሮስ እና ኮንስ አለ። ክሬዲት አሁንም ይሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው ማለት እንደቀጠለ ነው ማውቀው እኔ እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴ ልበል ይሄ ማይኖሪቲውን የላቲኖውን የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ 4 ዓመትም ይህን አደርጋለሁ ያሉትን አድርገዋለሁ የሚለውን ነገር እንግዲህ ያው ጥያቄ ምልክት ውስጥ ይገባል ማለት ነው። ለምን 4 ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው። በቃል ላይ ለምሳሌ አሁን ትናንት ወደ አሁንም ኮት ነው ማድረገው ምንድነው ያሉት? ሀቭ ደን ሞር ፎር ዘ አፍሪካን አሜሪካን ኮሚኒቲ ዛን ኤኒ ፕሬዚደንት ሲንስ አብርሃም ሊንከን።
ከአብርሃም ሊንከን ወዲህ ማንም ያላደረገውን ያደረግኩት ነው ያሉት ለጥቁር።
እንግዲህ ወቃሽ ልመስል ይችላለሁ። እንግዲህ ሹሜትምችም ስራው ተባይ ነው እና
የትንታኔ
እርታ መጠየቅ ያለብኝ አይመስለኝ። ፋክቱ ምንድን ነው? እኛ ወይ ናቸው ወይ ነው ጥያቄው። አብርሃም ሊንከንን ያው ስሌቨሪን አቦሊሽመንት ያመጣ ሰው ነው እንዲቆም አመሰግና እንዲቆም ያም ጠንቅ ነው። ይሄ ታላቅ ሰፊ ሀገር በስሌቭ ሌቨር ላይ የተመሰረተ ኢኮኖሚ የነበረው ስርዓት በወቅቱ በተለይ በግልጽ ያንን ይሄ ነገር እየበተነ ሄደ አሁንም በሚል አብርሃም ሊንከን ወስዶ እርምጃ ነው። ስሙም የገነነው እና ብልህና አመራር ሆኖ ኮንሲኮንሱን ፌስ አደርጋለሁ የፈለገው ይምጣ፣ ነገር ግን የሰው ልጅ እንደ ዕቃ ይዘን መኖር አንቀጥልም አይገባም ብሎ እርምጃ ወሰደ። ፕሮሚስ ያደረጉት ነገር ግን ደሊቨር አድርገዋሉ ነው
ተግባራዊ
አድርገዋሉ። ሬስ ሪሌሽንስ የዘር ያለው ችግር አሁንም እንዳለ ነው። ሁለት ኬዞች ላይ ለምሳሌ ተንተርሼ ማቅረብ እችላለሁ። ስብሰባው እየተካሄደ ያን ሰሞን እንደምታስታውሱ አቶ ሰለሞን ዊስኮንሰን አንድ የሶስት ልጆች አባት ልጆቹ መኪና ውስጥ ሆኖ ቲሸርቱን ከኋላ ጎትቶ አንቀው ይዘው በሰባት ጥይት ጀርባውን ደብድበው ሲመቱት አገር ሁሉ ሪስን ባይደንም ተቃዋሚዎቹ በሙሉ ወዲያውን ያሉት ከሪፐብሊካን ብዙ አልተናገሩ። ከፕሬዚደንቱ ይጠበቃል። ፕሬዚደንቱ እኮ የሪፐብሊካን ፓርቲ መሪ ብቻ አይደሉም፣ የሀገር አባት ናቸው፣ መሪ ናቸው። ሁሉም ሊቆረቁራቸው ይገባል። ሲመረጡ ደግሞ ዳት ሰከንድ ሁላችንም ነው የሚወክሉት። ይሄ ትልቅ ቅሬታን ፈጥረዋል። እንግዲህ በአንድ በኩል በጥቁርና ነጭና ዘር ያለውን ችግር ፈታለሁ ላሉ፣ በሌላ በኩል ግን በተግባር ሲሳተፉ ብዙ አናይም ለማለት ነው። እና በነገራችን ላይ 4 ወይም 5 ሰዓት በፊት አዲስ ወሬ ነው ለመጀመሪያ ጊዜ ፊት ለፊት ሳይሆን አዎ ፊልሙን አይቻለሁ ፊልሙ በጣም የሚያስደነግጥ ነው በሚል መልክ አልፈውታል። ፕሬስ ኮንፈረንስ ቅድም ሰጥተው ነበር እንደው ለአድማጮቻችን። ይህ ምሳይ የሚያሳይ ነው። ተመስገን ትንሽም ብትሆን ተመስገን ያሰኛል። እንግዲህ ህዝብ የሚጠብቀው በደንብ በግልጽ የሆነ አቋም መውሰድ እና ፖሊሶች በእንዲህ አይነት መልክ አንድም ዜጋ በጥይት መቀጥቀጥ እንደሌለባቸው ማውገዝ ነበረባቸው። ፖሊስ ስራውን አይስራ ማለት አይደለም። ፖሊስ የተሰጠው ተልእኮ አለው፣ ጸጥታን ለማስከበር መሳሪያ ይዞ ቢዳፈረው መሳሪያ ይዞ የፖሊስን ህይወት እና የሲቪሊያኖችን ህይወት ቢያስቸግር እርምጃ መወሰድ አለበት። ይህ ግልጽ ነው። ይሄ ግን ባዶ እጁን ሆነ ወደ መኪናው ተመልሶ ሄዶ ሲል ከኋላው ጎትታጡት። እንደገና ደግሞ በሚቀጥለው ቀን እዛ ዊስኮንሰን ስቴት ኬኖሻ የምትባል ከተማ ጥቁር ህዝብና ማይኖሪቲስና ላቲኖች የዘር ልዩነት አለና ፖሊስ ስራውን አይሰራምና አሁንም በደላችን በዛ፣ የጥቁር ወጣት ልጅ በተለይ ወንዱ እየተገደለ እየጨረሱን ነው በሚል ተቃውሞ ሰልፍ ወጥተው እንደሚታወቀው አንድ የ17 ዓመት ወጣት ልጅ የሆነ ከቀኝ ሚሊሺያዎች ግንኙነት ያለው ቀኝ አክራሪዎች ማለት ነው AR-15 ይባላል። ይሄ ደንበኛ ራይፍል ነው፣ ፉል ያቶማቲክ የሆነ መሳሪያ ይዞ ከተማው ላይ ተቃዋሚዎቹ መሀል ገብቶ አንዳንድ ነገር አተካራ ተፈጠረ። ነገር ግን ሁለቱን እዛው ገሎ እንደገና ደግሞ ፖሊሶች 4-5 መኪና እሱን አይተው ዝም ብለው አልፈውት ሊይዙትም አልተሞከረም። ኤቪደንሱ ቪዲዮ የሚያሳየው ይሄ ነው። እንዲያውም ውሃ ሁሉ ኦፈር አድርገውት፣ ይሄ ፋክት ነው፣ አድማጮቹ መከታተል ያስፈልጋል፣ ማረጋገጥ ማለት ነው። ይህ አይነት ሁኔታ ሲፈጠር አንድ ፕሬዚደንት ዝም ብሎ ማለፍ አይችልም።
ተከታዩ ክፍል በነገው ምሽት ይቀጥላል። ለዛሬው ፕሮፌሰር ብሩክን አመሰግናለሁ። ሌሎች ባለሙያዎችንም እየጋበዝን በተከታታይ እናቀርብላችኋለን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ፣ ባቀናባሪያችን ንጉሱ ታምሬና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ። Thank you.